ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሐምሌ 26 2016 ዓ.ም ስርጭታችን ጀመረ። የኢትዮጵያ መንግስት ፋኖ በሚል ከሚታወቀው ኃይል ጋር ንግግር እያደረገ እንደሚገኝ የሀገሪቱ ጠቅላይ ሚኒስትር ገልጸዋል።
እስካሁን አልገለጹትም። ዛሬ እንድታቁት በአማራ ክልል ከሚንቀሳቀሱ ኃይሎች ንግግር ከጀመርን ውለን አድረናል። በእርግጥ አንድ ስላልሆነ ኃይሉ ከዚህኛው ስንናገር ከዚህኛው አንግባባም፣ አንድ እንዲሆኑ ከፍተኛ ጥረት ሲደረግ ነበር ንግግር እንዲመች። ግን ንግግር እያደረገ ነው። ኮንቲኒየስሊ በተቃርኖ ያሉ በአማራ ክልል የሚንቀሳቀሱ ኃይሎች ከመንግስት ጋር ንግግር የጀመሩ ግሩፖች አሉ።
ጠቅላይ ሚኒስትር አብይ አህመድ ናቸው ቀደም ብለው የተሰሙት። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እንደምን አመሻችሁ፣ እንደምን ዋላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። የምሽቱ ዋና አዘጋጃችን ጽዮን ግርማ ናት። በስርጭት ቅንብሩ አብሮን የሚቆየው ኤልያስ አስማረ ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የቱርኪ የውጭ ጉዳይ ሚኒስትር ሀካን ፊዳን በቅርቡ ኢትዮጵያን ይጎበኛሉ ተብሎ ይጠበቃል። ሚኒስትሩ ጉብኝት የሚካሄደው በሶማሊያና በኢትዮጵያ መካከል ዲፕሎማሲያዊ ውጥረት ባየለበት ወቅት ነው። የቱርክ የውጭ ጉዳይ ሚኒስትር ባወጣው መግለጫ ፊዳን ከኢትዮጵያው የውጭ ጉዳይ ሚኒስትር ታዬ አስቀስላሴ ጋር ይገናኛሉ ብለዋል። ጠቅላይ ሚኒስትር አብይ አህመድ ፊዳንን ተቀብለው እንደሚያነጋግሯቸውም መግለጫው አክሎ ገልጿል። አንካራና አዲስ አበባ ስለ ጉብኝቱ ዝርዝር አልገለጹም። ይሁን እንጂ ጉብኝቱ የሚካሄደው እንደ አውሮፓ አቆጣጠር ጥር 1 ከሶማሊላንድ መሪዎች ጋር የተካሄደውን የመግባቢያ ስምምነት አስመልክቶ በኢትዮጵያና በሶማሊያ መካከል ያለው ግንኙነት ባሽቆለቆለበት ወቅት ነው። ቱርክ ከአዲስ አበባና ከሞቃዲሾ ጋር ያላትን ግንኙነት ጠብቃለች። ቱርክ በሁለቱም ወገኖች መካከል እንደ ሸምጋይ ሆና ትንቀሳቀሳለች። እንደ አውሮፓ አቆጣጠር ሐምሌ 1 የኢትዮጵያውን የውጭ ጉዳይ ሚኒስትር ታዬ አስቀስላሴና የሶማሊያውን የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቅን አንካራ ላይ አስተናግዳለች። በተዘዋዋሪ የሚካሄደው ንግግር እስካሁን ትልቅ ውጤት ያስገኘ ባይሆንም ሁለቱም ወገኖች እንደ አውሮፓ አቆጣጠር መስከረም 2 አንካራ ላይ እንደገና ለመገናኘት ተስማምተዋል። በናይጄሪያ በኢኮኖሚ ችግር ምክንያት በተቀሰቀሰ ተቃውሞ በትንሹ 13 ሰዎች መሞታቸውን የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዘግቧል። ተቃዋሚዎቹ የተገደሉት በጸጥታ ኃይሎች ነው ሲል ድርጅቱ ከሷል። ዛሬ አርብ ቢያንስ 5 የናይጄሪያ ግዛቶች በሰዓት እላፊ ስር ቆይተዋል። በዋና ከተማዋ አቡጃ የጸጥታ ኃይሎች ለሁለተኛ ቀን ሰላማዊ ሰልፍ በወጡ ተቃዋሚዎች ላይ አስለቃሽ ጭስ መተኮሳቸውን በስፍራው የሚገኘው የኤኤፍፒ ዘገባ ተናግረዋል። የአገሪቱ ፕሬዝደንት ቦላ ቲኒቡ ባለፈው ዓመት ይፋ ያደረጉት የኢኮኖሚ ማሻሻያ እቅድ የነዳጅ ድጎማን ማስቀረቱና የገንዘብ ልውውጡን ወደ ነጻ ገበያ መቀየሩ በረጅም ጊዜ ሂደት ኢኮኖሚውን ያሻሽላል ብለው ተናግረው ነበር። ይሁን እንጂ በአፍሪካ ከፍተኛ የህዝብ ቁጥር ያላት አገር በከፍተኛ የዋጋ ንረት የኒያራን የምንዛሬ ዋጋ እንዲያሽቆለቁል በማድረግ የኑሮ ውድነት ቀውስ አምጥቶብናል በማለት ብዙዎቹ ናይጄሪያውያን መንግስታቸውን ይወቅሳሉ። በናይጄሪያ መጥፎ አስተዳደር ያብቃ የሚል ስያሜ የተሰጠው የተቃዋሚዎቹ የንቅናቄ ዘመቻ በኢንተርኔት በርካታ ተከታዮች ድጋፍ አግኝቷል። የናይጄሪያ ባለስልጣናት ደግሞ በቅርቡ በኬንያ አዲሱን የታክስ ህግ በማስቀየር የተደረጉ የሁከትና የብጥብጥ ሰልፎችን ተመሳሳይ መንገድ መከተል መሞከሩ አደገኛ መሆኑን አስጠንቅቀዋል። አመጹ ያስተሳሰራቸው ናይጄሪያውያን ተቃዋሚ የሲቪል ማህበራት ቡድኖች ከመንግስት የተሰጠውን ማስጠንቀቂያ ችላ በማለት በመጪዎቹ ቀናት የተቃውሞ ሰልፎችን እንደሚያካሂዱ ዝተዋል። አምነስቲ ኢንተርናሽናል እንደዘገበው የጸጥታ ኃይሎች በዋና ከተማይቱ አቅራቢያ በሱሌጃ 6 ሰዎችን፣ በሰሜን ምስራቅ ማይዱግሪ ከተማ 4 እንዲሁም በሰሜን ምዕራብ የሀገሪቱ ክፍል በመትገኘው ካዱና ከተማ 3 ሰዎች መግደላቸውን አስታውቋል። የሀገሪቱ ፖሊስ አዛዥ መኮንኖች ፖሊሶች በሰላማዊ ተቃዋሞች ላይ ጥቃት ሰንዝረዋል የሚለውን ክስ አስተባብለዋል። ናይጄሪያውያን 40% በጨመረው የምግብ ግሽበትና በሶስት ጥፍ በናረው የነዳጅ ዋጋ የተነሳ ለከፍተኛ ወጪና የኑሮ ውድነት ተዳርገዋል። ኬንያ የዝንጀሮ ፈንጣጣ መታየቱ ከተረጋገጠ በኋላ በተጠንቀቅ ላይ ናት። የኬንያ ባለስልጣናት ለዝንጀሮ ፈንጣጣ መጋለጡ ከተደረሰበት አንድ ሰው ጋር የተገናኙና የተነካኩ ግለሰቦችን በማጣራት ላይ ናቸው። ለዝንጀሮ ፈንጣጣ ቫይረስ ተጋልጧል የተባለው ሰው ከኡጋንዳ በኬንያ በኩል ወደ ሩዋንዳ እንደተጓዘ መታወቁ ስጋት ፈጥሯል። የኬንያ የጤና ጥበቃ ሚኒስቴር ቫይረሱን ለመከላከል ግለሰቡ ተጉዞባቸዋል በተባለው በኬንያና ታንዛኒያ ድንበር አቅራቢያ ወደሚገኘው ታይታ ታቬታ አውራጃ የጤና ባለሙያዎችን ልኳል። የጤና ጥበቃ ሚኒስቴር ዋና ጻፊ ሜሪ ሙቶኒ የግንኙነት ክትትልና ቁጥጥር አስፈላጊነትን አጉልተው በመግለጽ በዚህ ዙሪያ የሰለጠኑ የድንበር አካባቢ ጥበቃ ሰራተኞችን 32 ወደሚደርሱ አካባቢዎች ለቁጥጥር መላካቸውን ተናግረዋል። የዝንጀሮ ፈንጣጣ የምስራቅ የመካከለኛውና የምዕራብ አፍሪካ አካባቢዎችን ያጠቃ ነው። የበሽታው ምልክቶች ከፍተኛ ትኩሳት፣ የቆዳ ሽፍታ፣ ራስ ምታትና መላሰውነትን የሚያም የመሳሰሉ የህመም ምልክቶችን የሚያሳይ በቀጥታ ንክኪ ወይም በመተንፈሻ ጠብታዎች ተላልፋል። የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ዲሮፓ አቆጣጠር ከ2022 ጀምሮ በ15 የአፍሪካ ሀገራት 1450 ዝንጀሮ ፈንጣጣ ሞት የተመዘገበ ሲሆን ባለፉት 7 ወራት ውስጥ 14250 ሰዎች መጋለጣቸውን መዝግቧል። ከነዚህ መካከል 456 ሰዎች ሞተዋል። ከ340000 በላይ ሰዎች በሚኖሩባት የኬንያይቱ ታይታ ታቬታ አውራጃ ውስጥ ያሉ ነዋሪዎች የቫይረሱ መስፋፋት ስጋት ስላደረባቸው ተጨማሪ የማህበረሰብ ግንዛቤና የጤና እርምጃዎችን እየጠየቁ ነው። ብሩንዲ፣ መካከለኛው አፍሪካ ሪፐብሊክና ሩዋንዳን ጨምሮ በርካታ ሀገራት በአገራቸው የዝንጀሮ ፈንጣጣ መከሰቱን ለመጀመሪያ ጊዜ ሪፖርት አድርገዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሐማሱ መሪ ሃኒዬ ቀብር በካታር ተፈጸመ። በኢራን ዋና ከተማ ቴህራን ውስጥ የተገደሉት የሐማሱ መሪ እስማኤል ሃኒዬ የቀብር ስነ ስርዓት ዛሬ አርብ በካታር ተፈጸመ። ቀብር በፊት በዶሃ ኢማም መሐመድ ኢብን አብዱል ወሃብ መስጂድ በተካሄደው የጸሎት ስነ ስርዓት ተገኝተዋል። ትናንት ሐሙስ በቴህራን ለሃኒዬ በተካሄደው ህዝባዊ የአስክሬን ሽኝት ስነ ስርዓት ላይ በርካታ ሐዘንተኞች አክብሮታቸውን ሰጥተዋል። በስነ ስርዓቱ ላይ የኢራን መንፈሳዊ መሪ አያቶላ አሊ ሃሚኒ እና አዲሱ ፕሬዝደንት ማሱድ ፒዝኪሽኪያን ተገኝተዋል። ሃኒዬና አንድ ጠባቂ ቴህራን ውስጥ በተፈጸመ ጥቃት የተገደሉ ሲሆን የኢራን አብዮታዊ ዘብ እስራኤልን ተጠያቂ አድርጓል። በሐማስ በኢራንና በሌሎች በጥቃቱ የተከሰሰችው እስራኤል በቀጥታ የሰጠችው መግለጫ የለም። ኢራን የጠቅላይ መሪ አያቶላ አሊ ካሚኒ ቀደም ሲል በሰጡት መግለጫ በግድያው ምክንያት ከባድ ቅጣት ይኖራል ሲሉ ዝተዋል። ለግድያው ተጠያቂ የተደረገችው እስራኤል መሆኗ በክልሉ የከፋ ግጭት እንዳይቀሰቀስ አስግቷል። ግድያው የተካሄደው በቤይሩት የህዝቡላ አዛዥ ፉአድ ሹክርን የገደለው የእስራኤል ጥቃትን ተከትሎ ነው። ቱርክና ፓኪስታን ሃኒዬ የተገደሉት የሐዘን ቀን ብለው ሲያውጁ ሐማስ ደግሞ የቁጣ ቀን ሲል ጠርቶታል። ሐማስ የሃኒዬ ግድያና የጋዛ ጦርነትን በመቃወም ከጁማአ ሰላት በኋላ በመስጊዶች ተቃውሞ እንዲነሳ አሳስቧል። የፍልስጤማውያኑ ታጣቂ ቡድን የፖለቲካ መሪ ሃኒዬ ከሌሎች የሐማስ ፖለቲካ መሪዎች ጋር መኖሪያቸው በካታር ዶሃ ነበር። ይህ በእንዲህ እንዳለ ሂዝቦላ ከእስራኤል ጋር ያለው ግጭት ወደ አዲስ ምዕራፍ ገብቷል አለ። የሂዝቦላ መሪ ሐሰን ናስራላህ ታጣቂ ቡድኑ ከእስራኤል ጋር ያለው ግጭት ወደ አዲስ ምዕራፍ ገብቷል ሲሉ አስጠንቅቀዋል። ናስራላ ይህን የተናገሩት በዚህ ሳምንት ቤይሩትና ቴህራን ውስጥ የሂዝቦላ አዛዥና የሐማስ ፖለቲካ መሪዎች መገደላቸውን ተከትሎ ነው። ናስራላ ማስጠንቀቂያውን የሰጡት እስራኤል ቤይሩት ላይ ባደረገችው ጥቃት ለተገደለው ለአዛዡ ፉአድ ሽኩር በተፈጸመ የቀብር ስነ ስርዓት ላይ ነው። እስራኤል በቤይሩት የሂዝቦላ አዛዥ ፉአድ ሽኩርና ሌሎችን የገደለውን ጥቃት መፈጸሟን አረጋግጣለች። እስራኤል በቁጥጥሯ ስር በሚገኘው ጎላን ሃይትስ 12 ህጻናትን ከተገደሉበት የሮኬት ጥቃት ጀርባ የሽኩር እጅ ያለበት ብትልም ሂዝቦላ የእስራኤልን ክስ አስተባብሏል። የሂዝቦላው መሪ ናስራላህ በጣም የተጠና የበቀል እርምጃ እንደሚወስድ ፍንጭ ቢሰጡም ዝርዝሩን አልገለጹም። የጋዛው ጦርነት ከጀመረበት ጊዜ አንስቶ ሂዝቦላና እስራኤል በየቀኑ ሊባል የሚችል የተኩስ ልውውጥ ቢያደርጉም እስካሁን ወደ ሙሉ ጦርነት አልገቡም። ሊባኖስ እንደ አውሮፓ አቆጣጠር በ2006 ከእስራኤል ጋር ያካሄደችው ጦርነት እንዳይደገም በሚል ሂዝቦላ ከፍተኛ ጫና ውስጥ ገብቷል። ዓለም አቀፍ ባለስልጣናት የበቀላ ዙሪቱ ወደ ከፍተኛ ጦርነት እንዳያመራ እየሰሩ ነው። በመጨረሻም የሩሲያ ሰው አልባ አውሮፕላን ወይም ድሮን በዩክሬን ሰሜናዊ ምስራቅ ካርሂቭ ግዛት ዛሬ አርብ በደረሰው ጥቃት አንድ አውቶቡስ በመመታቱ በከባድ ሁኔታ ውስጥ የሚገኝን አንድ ሰው ጨምሮ 6 ሰራተኞች መቁሰላቸውን የክልሉ ርዕሰ መስተዳድር ተናግረዋል። ሀገረ ገዢው ኦሌህ ሱኔኮቭ እንደተናገሩት ድርጊቱ የተፈጸመው ሩሲያ ባለፈው ግንቦት በከፈተችው የጦር ግንባር በኩል ከሃሊቦክ 40 ኪሎ ሜትር ርቀት ላይ በመትገኘው የዳሃርቺ ተፈናቃዮች መጠለያ ከተማ አቅራቢያ ነው። የዩክሬን ጦር የሩሲያን ጦር በድንበሩ አካባቢ 10 ኪሎ ሜትር በመዝለቅ ሊያደርግ የነበረውን ግስጋሴ እንዲያቆም አድርጎታል። ሩሲያ እንደ አውሮፓ አቆጣጠር በየካቲት 2022 ሙሉ የዩክሬንን ወረራ ከጀመረች ወዲህ በሺዎች የሚቆጠሩ ሰዎች ተገድለዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ወደ ሀብታሙ ስዩም ልመልሳችሁ። በእኔ በኩል ጤና ይስጥልኝ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲቪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። አድማጮቻችንና ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን መገኛ በተጨማሪ በዌብሳይታችን amharic.vnews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ጉዳይ እንሻገር። መንግስት ከፋኖ ጋር ንግግር እያደረገ እንደሚገኝ ጠቅላይ ሚኒስትር አብይ ገለጹ። መንግስታቸው ከፋኖ ታጣቂዎች ጋር በሚስጥር ንግግር ማድረግ መጀመሩን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የማክሮ ኢኮኖሚ ማሻሻያውን በተመለከተ ማሟራሪያ በሰጡበት በትናንቱ መድረክ ላይ ይህን የተናገሩት ጠቅላይ ሚኒስትሩ በንግግሩ መሃል ሶስተኛ ወገን ይኑር አይኑር ግን እስካሁን ድረስ አልገለጹም። በአቶ ዘመነ ካሴ ይመራል ባሉት የማራ ፋኖ በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹልን አቶ ስሜነ ሙላቱ ከመንግስት ጋር ምንም የተጀመረ ንግግርም ሆነ ድርድር እንደሌለ ለቪኦኤ ተናግረዋል። የአማራ ክልል የሰላም ካውንስል ህዝብ ግንኙነት ኃላፊ አቶ ያቸው ተሻለ በበኩላቸው ይፋዊ ንግግር ስለመጀመሩ እንደማያውቁ ገልጸው የጠቅላይ ሚኒስትሩ ንግግር ግን የፌዴራሉ መንግስት ጥሪያችንን መቀበሉን የሚያመላክት ነው ብለዋል። ጠቅላይ ሚኒስትሩ ሸኔ ሲሉ ከጠሯቸው የኦሮሞ ነጻነት ሰራዊት አባላት ጋርም ምስጢራዊ ንግግር እየተደረገ ነው ብለዋል። ከኦሮሞ ነጻነት ሰራዊት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ የጉዳዩን ዝርዝር ይዟል።
በዚህ ሳምንት ሰኞ ተግባራዊ የሆነውን የማክሮ ኢኮኖሚ ማሻሻያ በሚመለከት ጠቅላይ ሚኒስትር አብይ አህመድ ከተለያዩ ባለድርሻ አካላት ጋር ትናንት ሐሙስ ሐምሌ 25 ቀን 2016 ዓ.ም ውይይት ባደረጉበት ወቅት በሰጡት ማብራሪያ ሪፎርሙ ቀጣይነት ያለውን እድገት ለማረጋገጥ የግድ አስፈላጊ ነው ብለዋል። ይሁን እንጂ ኢትዮጵያ በብዙ ስፍራዎቿ ሰላም ርቋት በመትገኝበት በዚህ ወቅት ገበያ መር የሆነ የማክሮ ኢኮኖሚ ማሻሻያ ተግባራዊ ማድረግ የተለያዩ ቀውሶችን እንደሚያስከትል መግለጽ የምጣኔ ሀብት ተንታኞችን ጨምሮ በርካቶች እርምጃውን ተችተዋል። ለማሻሻያው ስኬታማነት ሰላም እና መረጋጋት የግድ ያስፈልጋል በማለት የብዙዎችን ስጋት የተጋሩት ጠቅላይ ሚኒስትሩ መንግስታቸው በተለያዩ የሀገሪቱ ክፍሎች ያሉ ግጭቶች እንዲያበቁ ጥረት በማድረግ ላይ መሆኑን አመልክተዋል። በአማራ ክልል ከሚንቀሳቀሱት የፋኖ ታጣቂዎች ጋራ ንግግር መጀመሩንም ትናንት ለመጀመሪያ ጊዜ ይፋ አድርገዋል።
እስካሁን አልገለጹትም። ዛሬ እንድታቁት በአማራ ክልል ከሚንቀሳቀሱ ኃይሎች ንግግር ከጀመርን ውላድረናል። በእርግጥ አንድ ስላልሆነ ኃይሉ ከዚኛው ስንናገር ከዚኛው አንግባባም፣ አንድ እንዲሆኑ ከፍተኛ ጥረት ሲደረግ ነበር ንግግር እንዲመች። ግን ንግግር እያደረግን ነው። ኮንቲኒየስሊ በተቃርኖ ያሉ በአማራ ክልል የሚንቀሳቀሱ ኃይሎች ከመንግስት ጋር ንግግር የጀመሩ ግሩፖች አሉ። ለምን? በንግግር ከሄን ሰላምን ካመጣን የምናስበውን ብልጽግና ስለሚያረጋግጥ
ጠቅላይ ሚኒስትሩ እየተካሄደ ነው ያሉት ንግግር በማናመቻችነት የተጀመረ እንደሆነና አደራዳሪ አካል ስለመኖር አለመኖሩ ግን አልጠቀሱም። በአቶ ዘመነ ካሴ ይመራል ባሉት የአማራ ፋኖ በጎጃም የውጭ ጉዳይና ዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹት አቶ ስሜነ ሙላቱ ከመንግስት ጋር ምንም የተጀመረ ንግግርም ሆነ ድርድር እንደሌለ ዋሽንግተን ዲሲ ለሚገኙ የአሜሪካ ድምጽ ዘጋቢዎች ተናግረዋል። በአቶ ዘመነ ካሴ ይመራል ባሉት የአማራ ፋኖ በጎጃም የውጭ ጉዳይና ዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹት አቶ ስሜነ ሙላቱ ከመንግስት ጋር ምንም የተጀመረ ንግግርም ሆነ ድርድር እንደሌለ ዋሽንግተን ዲሲ ለሚገኙ የአሜሪካ ድምጽ ዘጋቢዎች ተናግረዋል።
ፍጹም ከኛ ጋር የሚገናኝም አይደለም፣ ምንም አይነት ንግግርም የለም። በነገራችን ላይ በተለያዩ አላማዎች ለመጠቀም ኮንስፓየር አድርገው ነው እየተንቀሳቀሱ ያሉት እንጂ የትኛውም የነጻነት ታጋይ ከሁሉም ከተና ጋር እየተነጋገረ ስለምንቀሳቀስ የአማራ ፋኖ በሆነ በሸዋም በጎንደርም በጎጃም ያለው የአማራ ሕዝብ የነጻነት ታጋይ ሙሉ ሰራዊቱ እየተናበበ ስለሚሰራ እንደ አይነት ንግግሮች ያሉ አይመስሉንም። በእኛ በኩል እንደ አማራ ፋኖ በጎጃም ግን ፍጹም የማይወክለን ነው።
ጠቅላይ ሚኒስትሩ ንግግር ተጀመረ ያሉት ከየትኛው የፋኖ አደረጃጀት ጋር እንደሆነ በግልጽ ያሉት ነገር የለም። በአማራ ክልል ይንቀሳቀሳሉ የተባሉ ሌሎች አደረጃጀት ያላቸውን የፋኖ ታጣቂዎች ለማግኘት ያደረግነው ጥረት አልተሳካም። መንግስት ከፋኖ ታጣቂ ኃይሎች ጋር ድርድር እንዲደረግ የማመቻቸቱን ሚና እንዲወጣ በቅርቡ በባህር ዳር ከተማ በተካሄደው የሰላም ጉባኤ ላይ የተቋቋመው የአማራ ክልል የሰላም ምክር ቤት ይፋዊ ንግግር ስለመጀመሩ የሚያውቀው ነገር እንደሌለ ገልጿል። ሆኖም የጠቅላይ ሚኒስትሩ ንግግር የፌደራሉ መንግስት ጥሪያችንን መቀበሉን የሚያመለክት ነው ሲሉ የካውንስሉ የህዝብ ግንኙነት ኃላፊ አቶ ኢያቸው ተሻለ ለአሜሪካ ድምጽ ተናግረዋል።
ፎርማል የሆነ ንግግር እንት ማለቱ እንምናቀው ነገር የለም። ምናልባት ንግግርና ድርድር ስለሚለያይ አጠቃላይ ሂደቱን ንግግር ብለውስ ከሆነ ጠቅላይ ሚኒስትሩ እንደዛ ሊሆን ይችላል። ምክንያቱም እኛ እንደ ካውንስል እያደረግነው ያለው ምንድነው መጀመሪያ የታጠቁ ኃይሎች የጋራ መሪ የሚመርጡበት መንገድ ነው በየአካባቢ የገፋናቸው ያለ። ለሶስት ወገን ነው ጥሪ ያቀረብነው ድርድር እንዲቀበሉት እንደ ካውንስል ማለት ነው። የፌደራል መንግስት ለክልሉ መንግስትና ለፋኖ ኃይሎች ነው ጥሪ ያቀረብነው በመግለጫችንም። በኋላ በክልሉ መንግስት ተሎ ነው ሪአክሽን ያገኘ ነው ሙሉ በሚባል ደረጃ ካውንስሉ ያቀረበው የድርድር ጥሪ ይቀበላለሁ ብሎናል። በኋላ የፌደራል መንግስት ደግሞ ኢንፎርማል በሆነ መንገድ ነው የነበረ። ፎርማል በሆነ መንገድ ድርድር እንደሚያዋጣ ለህዝብ ግልጽ ያድርግ የሚል ደብዳቤን ሁሉ ማስገብተን ነበረ። ምናልባት የትራንስ ጠቅላይ ሚኒስትሩ ሪአክት ያደረጉት ለኛ ለካውንስሉ ጥሩ ምላሽ ነው የሆነው።
ፋኖ በአንድነት የተደራጀ ቁመና የሌለው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ጠቅላይ ሚኒስትሩ ተናግረዋል። የአማራ ክልል የሰላም ካውንስል ህዝብ ግንኙነት ኃላፊ ኢያቸው ተሻለም ፋኖ አደረጃጀቱን ወደ አንድ በማምጣት ለድርድር እንዲዘጋጅ ጥረት እየተደረገ እንደሚገኝ አብራርተዋል።
በፋኖ በኩል ደግሞ እየጠበቅን ነው። ምናልባት ግልጽ ጥሪ ማድረገናል። በግል ደረጃም እያናገርናቸው ነው ያለ። አብዛኛዎቹ በመርህ ደረጃ ድርድር የሚለው ነገር ያምናሉ። በመርህ ደረጃ በግለሰብ ደረጃ ግን እኛ የምንፈልገው ተቋማዊ የሆነ ምላሽ ነው። እንደ አማራ አንድ ከሆኑ በኋላ አንድ የጋራ መሪ ከመረጡ በኋላ ተቋማዊ በሆነ መልኩ ነው ምላሻቸውን እየጠበቅን ያለ እንጂ ግለሰባዊ የሆነ ወይም አካባቢ የሆነ ምላሽ አይደለም እንፈልገው። በዛ ደረጃ ፎርማል ሆኖ እስካሁን ገና ያገኘነው ምላሽ የለም። ግን አንድ ለመሆን እየሰራን ነው፣ የጋራ መሪ ለመምረጥ እየሰራን ነው ማለት ነው። እሱን ሰርተው ምላሻቸው አውንታዊ ምላሽ የሚሆን አሉታዊ ምላሽ የሚሆን የሚሰጡን ምላሽ በተቋም ነው እየጠበቅን ያለ። እኛ እንደ ካውንስል እሱን ነው እየጠበቅን ያለ።
በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ሸኔ ሲሉ ከገለጹት የኦሮሞ ነጻነት ሰራዊት ጋራም በሚስጢር የሰላም ንግግር እየተደረገ ስለመሆኑ ገልጸዋል። ይሁንና እንደ ፋኖ ታጣቂዎች ሁሉ የሸኔ ኃይሎችም አንድ አይደሉም ያሉት ጠቅላይ ሚኒስትሩ ይህም ንግግሩ ፍሬያማ እንዳይሆን አድርጓል ብለዋል። ከኦሮሞ ነጻነት ሰራዊት በኩል አስተያየት ለማግኘት ያደረግነው ጥረት አልተሳካም። በመንግስትና በኦሮሞ ነጻነት ሰራዊት መካከል ባለፈው አመትና ዘንድሮ በሁለት ዙሮች በታንዛኒያ ድርድር ተደርጎ ድርድሩ ያለ ስምምነት መጠናቀቁ ይታወቃል። ጠቅላይ ሚኒስትር አብይ በትናንቱ ማብራሪያቸው ትግራይ ያሉ ኃይሎች ሲሉ ከተቀሷቸው አካላት ጋራም ባለፉት 3 ወራት ወደ 5 የሚደርሱ ጠባጫሪ ክስተቶች ተፈጥረው እንደነበር አውስተው በውይይት መፈታታቸውንም ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። ኬኔዲ ቀደም ብሎ ያሰማን የለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የማክሮ ኢኮኖሚ ማሻሻያውን ተከትሎ መንግስት ለደሞዝ ማሻሻያ ከ90 ቢሊዮን ብር በላይ መመደቡን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ትናንት አሙስ ከባለድርሻ አካላት ጋር ባደረጉት ውይይት ላይ ባንኮች ከጥቁር ገበያ ጋር ያለውን የውጭ ምንዛሬ ማጥበብ እንዳለባቸው ማመልክተዋል። ይህን ተከትሎ ዛሬ አርብ በባንኮች የውጭ ምንዛሬ ተመላይ ካለፉት ቀናት የጎላ ጭማሪ ተስተውሏል። የባለሙያዎችን አስተያየት ያካተተው ኬኔዲ አባተ ተከታዩን ልኩልናል።
በማክሮ ኢኮኖሚው ማሻሻያ ዙሪያ ከተለያዩ ባለድርሻ አካላት ጋር ትናንት ሐሙስ ሐምሌ 25 ቀን በጽህፈት ቤታቸው ባደረጉት ውይይት ላይ በርካታ የምጣኔ ሀብት ባለሙያዎች እንደሚሉት ማሻሻያው በዝቅተኛ ገቢ በሚተዳደሩ የህብረተሰብ ክፍሎች ላይ ጠንከር ያለ በትር ያሳርፍባቸዋል ያሉት ጠቅላይ ሚኒስትር አብይ አህመድ የበትሩን ብርታት ለመቀነስ መንግስት ይወስዳቸዋል ስላሏቸው እርምጃዎችን ማብራርተዋል። በተጨማሪም ለመንግስት ሰራተኞች ይደረጋል ያሉትን የደሞዝ ጭማሪ አስረድተዋል።
1500 ብር ደሞዝ የሚበላ ሰራተኛ አለው መንግስት። 1500 ብር በአሁኑ ደሞዝ ማሻሻያ ከ90 ቢሊዮን ብር በላይ ተጨማሪ ሀብት ጠይቆናል። ከ90 ቢሊዮን ብር በላይ ምን አይነት አፕሮች ተከተል? ታች ያለው 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመርን። 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። ላይ ያለውን እስከ 25000 በላይ ያለውን ለጊዜው ታገሰናል ነው የጨመርነው። ታች ለሚጎዱት ይሄ ሪፎርም ይጎዳቸው ሰዎች ላይ በርከት ያለ ሀብት ጨምረን ትንሽ ሻልሻል ያለና ለተወሰነ ጊዜ የሚቋቋሙ ሰዎች ደግሞ አቆየን። ይበቃቸዋል ማለት አይደለም እነሱም ቢሆኑ። በንጽጽር ግን በጣም ያለቀሰ የሚያድረውን ሰራተኛ ማገዝ አለብን ነው እና ተሽዋሚዎች ምናምኖች ብዙ ላይ ያገኙ ይችላል። ታች ግን አርገናል።
ማዳብሪያንና ነዳጅን በመሳሰሉ መሰረታዊ አቅርቦቶች ላይ መንግስት ድጎማ ማድረጉን እንደሚቀጥል የተናገሩት ጠቅላይ ሚኒስትሩ ድጎማ ከሚደረግባቸው ውጪ ያሉ የገቢ ምርቶች ከዚህ ቀደምም በጥቁር ገበያ ሂሳብ ተሰልተው ለግብይት እንደሚውሉ ተናግረዋል። በመሆኑም የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ የሚደረግ የዋጋ ጭማሪ ተቀባይነት እንደሌለውና እርምጃ እንደሚወሰድም አሳስበዋል። ጠቅላይ ሚኒስትር አብይ
ምንም ስራ የለም ኢትዮጵያ ውስጥ በኖርማል በዚህ በ50 ብሩ የሚሰራ ስራ የለም። ነዳጅ ይገዛል መንግስት፣ ማዳበሪያ ይገዛል። ከዚህ ውጭ ሁሉ ነገር ብላክ ማርኬት ነው። አሁን ምን ተአምር ተፈጥሮ ነው ከ57 ተገባ ተብሎ ዋጋ የሚጨምረው? እሱን እንነጋገራለን። ለምሳሌ ቡና የሚሸጥ ሰው ልክ አዋጅ ማታ ዜና ሰምቶ ጠዋት 10 ብር ቢጨምር ምንም ሪዝን የለውም፣ መዝጋት ነው። እንደዚህ አይነቱን ጠንካራ በሆነ መንገድ ማስተካከል ይፈልጋል። ክልሎች ሲሪየስሊ ፎሎ አድርጉ። ይሄ ማለት ይሄ ለውጥ በፕራይቬት ሴክተሩ ላይ ምንም አይነት ቼንጅ አያመጣም ማለት አይደለም። ቼንጁ ስለሚታወቅ በተሰላ መንገድ የሚደረግ ለውጥ ችግር የለውም። ይሄ መዝረፍና መቀማት ግን አይፈቀድም። ለዛ የተዘጋጀ ግብረ ኃይል አለ። ከፍተኛ ቁጥጥር ይደረጋል፣ እርምጃም ይወሰዳል። ኦልሬዲ ባለፉት 2-3-4 አመታት የኢትዮጵያ ገበያ ብላክ ማርኬት ሆኖ ስላበቃ ምንም አዲስ ነገር አያስፈልግም። እዛ ጥቂት ኤሪያስ አሉ፣ እነሱ ይደጎማሉ። ሲግኒፊካንት የሆነ ለውጥ ሲመጣ ሎ ኢንፎርስመንት ኤጀንሲስ የእርምት እርምጃ ይወስዳሉ።
ኢትዮጵያ ካለችበት የሰላም እጦትና መሰል ጉዳዮች አንጻር ማሻሻያ ለማድረግ አሁን ወቅቱ አይደለም የሚል እምነት ያላቸው የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ የሆኑት የምጣኔ ሀብት ተንታኝ አቶ ክቡር ገና መንግስት የኢኮኖሚ ማሻሻያው የሚያመጣውን ተጽዕኖ ለመቀነስ ወስዳለው ያለው እርምጃ ጠቃሚ መሆኑን ገልጸው ሆኖም በጥንቃቄ መመራት እንዳለበት ይመክራሉ።
በአጭር ጊዜ ውስጥ ከፍተኛ ችግር ይኖራል ብሎ መቀመጥ ስላለበት እነዛን ችግሮች በተቻለ መጠን ለማቀዝቀዝ የተፈለገ እና የሚገባም እርምጃ ነው ብዬ ነው የምቀምጠው። ከዚህ በላይ መኬድ ይቻል መኬድ ያለበት ሁኔታ መፈጠር መቻል አለበት። ምክንያቱም ምንድን ነው ይሄ ገንዘብ መጥቶ ሁኔታውን ለመለወጥ እንዳልኩት ብዙ መሰራት ያለባቸው ጊዜ የሚወስዱ እንደመሆናቸው መጠን እርሻ እናስፋፋ እንኳን ከተባለ እርሻው ራሱ የአምስት አመት ተኩል ሁለት አመት የሚፈጅ ስለሆነ ገበያ ላይ ለመውጣት ማለት ነው ተመስቶ በነዛ ሁለት አመት ውስጥ ሊደርሱ የሚችሉ ጉዳዮችን እስከ መጨረሻው ድረስ ሊያመጡ የሚችሉትንም ችግር አመዛዝኖ በዛ መልኩ ነው መታየት ያለበት።
ድጎማ የሚያስፈልጋቸውን ዘርፎች መደጎም ከዓለም የገንዘብ ተቋማት ጋር ሰፊ ድርድር ተደርጎ ስምምነት የተደረሰበት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ ኢኮኖሚክስ አሶሲዬሽን የምርምር እና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ ግን መንግስት የድጎማ እርምጃዎችን የመውሰድ አቅም የለውም ባይ ናቸው።
ይሄ ድጎማ ምን አይመለውን ነገር የትም አይደርስም አቅሙ ስለሌለው የሚል ተረታውት እንጂ እነሱ ለዛ ገበያን የሚያቀረቀሩ ድጎማ አይደለም። ግን በአገር ውስጥ የሚኖረውን public pressure ወይም ግፊቱን ለመቀነስ ነው እንዲህ ቢሆን እንዳያደርም ቢወደድ ቢሚለውን ዲፌንድ ለማድረግ በስተቀር መንግስት ያን ማድረግ አይችልም። መደጎም አይችልም። በጣም ከባድ ስለሚሆን ማለት ነው። ስለዚህ ማንንም ፈንድ አሎኬት አያደርግም። ለምን? ማርኬት ቤዝ እንዲሆን ነው የተፈለገው ኢኮኖሚውና እርስ በርሱ የሚቃረን ይሄ የሚሆን አይደለም። የአቅማችን ስለማይፈቅድ ማለት ነው። ዞሮ ዞሮ ግን መንግስት በጣም ብዙ ስራ ይጠብቀዋል ውጤታማ ለማድረግ አትሊስት በመካከለኛ ጊዜና በረጃም ጊዜ ውጤታማ እንዲሆን።
ከዚህ ሳምንት ሰኞ ጀምሮ ተግባራዊ የሆነውን ገበያ መር የውጭ ምንዛሬ ተከትሎ ባንኮች የብርን የመግዛት አቅም ወዲያውኑ በ30% ያህል ቢያዳክሙም ጠቅላይ ሚኒስትር አብይ በትናንቱ ማብራሪያቸው ባንኮች የወሰዱት እርምጃ በቂ እንዳልሆነ ተናግረዋል።
ባንኮች ገበያ ያያያች ወስኑ ስላል 7 አርጉ 50 አርጉ 60 አርጉ አንልም። ግን ትክክለኛ እርምጃ አይመስለኝም እኔ። አሁን ሄዳችሁበት የዋጋ መጠን ዩኒፊኬሽን አያረጋግጥም። እኛ ያልነው ብላክ ማርኬትና በዋናው ገበያ መካከል ያለው ዲፍረንስ ሲግኒፊካንት መሆን የለበትም። ኢንሲግኒፊካንት እናርገው ነው እንጂ ያልነው እናንተ 70 ስትገቡ እነሱ 130 ከገቡማ ምን ለውጣል? በቂ አይደለም ይሰራው ዝራ። ብላክ ማርኬትን የሚቀንስ አፕሮች መከተል አለብን።
የጠቅላይ ሚኒስትሩን አስተያየት ተከትሎ ባንኮች በውጭ ምንዛሬ ተመን ላይ በዛሬው ዕለት ካለፉት ቀናት ላቅ ያለ ጭማሪ አድርገዋል። አብዛኛዎቹ የግል ባንኮች ዛሬ የ1 ዶላር መግዣ ዋጋን ከ90 ብር በላይ ሲተምኑ ንግድ ባንክ ደግሞ ትናንት ቀን ላይ 80 ብር የነበረውን ተመኑን ምሽት ላይ ከ83 ብር በላይ አድርሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን በድጋሚ አመሰግናለሁ። ከአሜሪካ ድምጽ የሚተላለፈውን የአርብ ምሽት ስርጭታችንን ነው ያዳመጣችሁ የተከታተላችሁ የምትገኙት። በትግራይ ክልል አለ ያሉት ችግር በአንድ ፖለቲካ ፓርቲ ብቻ የሚፈታ አይደለም ሲሉ የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌተናል ጀነራል ጻድቃን ገብረትንሳኤ ተናገሩ። በጊዜያዊ አስተዳደሩ በተዋቀረ አጥኚ ግብረ ኃይል አስተባባሪነት የክልሉን ፖለቲካዊ አስተዳደር የሚዳስስ ውይይት በመቀለ ከተማ ተካሂዷል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ምሁራንና የሲቪል ማህበረሰብ ተወካዮች በተሳተፉበት በዚህ ውይይት በክልሉ ያለው ችግር ምንጭ ህገ መንግስቱን አክብሮ ያለ መስራት እንደሆነ በመድረኩ በቀረበ ጥናት ላይ ተገልጿል። በመድረኩ ላይ አስተያየት የሰጡት የህዋት ቃል አቀባይ አቶ አማኔል አሰፋ ችግሮችን አብዝቶ መደርደር ተስፋ መቁረጥ እንዳያመጣ የሚል ስጋት እንዳለ አንጸባርቀዋል። ስብሰባውን የተከታተለው ሙልጌታ ጽባ ቀጣዩን ልኩልናል።
የትግራይ ክልል ጊዜያዊ አስተዳደር ያዘጋጀው የክልሉን ፖለቲካዊ አስተዳደር የሚዳስስ ውይይት ላለፉት 2 ቀናት በመቀለ ከተማ ሲካሄድ በመድረኩ ላይ የተናገሩት ምክትል ፕሬዚደንቱ ኔትናንት ጀነራል ጻድቃን ገብረትንሳኤ በክልሉ ያሉ ችግር በአንድ የፖለቲካ ፓርቲ ብቻ የሚፈታ አይደለም ብለዋል።
ተዘጋጥሙና ዘለው ቡድሆታትን ጸገማትን
እያጋጠሙን ያሉ ችግሮችና ፈተናዎች በየጊዜው እየተወሳሰቡ ናቸው። ከአንድ የፖለቲካ ፓርቲ ወይም የፖለቲካ ኃይል አቅም በላይ ናቸው። እንደማህበረሰብ ልንወያይባቸውና ኃይላችንን አሰባስበን ችግሮቹን ለመፍታት መንቀሳቀስ ይገባናል።
ውይይቱ በክልሉ ስላሉ ከፍተኛ የህዝብ ችግሮች ጥናት በማካሄድ የቀረበበት መድረክ እንደሆነ የጥናት ግብረ ኃይሉ አስተባባሪ አቶ ወልደስላሴ ወልደሚካኤል ተናግረዋል። አቶ ወልደስላሴ በክልሉ ከፍተኛ ዝርፊያ፣ ግድያ፣ ጾታዊ ጥቃት፣ እገታ፣ ህገወጥ የሰዎች ዝውውር፣ የጦር መሳሪያ ዝውውር፣ የመሬት ወረራና ህገወጥ የማዕድን ቁፋሮ በስፋት እንዳለ በጥናት መረጋገጡን አመልክተዋል። የችግሮቹ መንስኤ ህገ መንግስታዊ ስርዓቱን አክብሮ የሚሰራ አስተዳደር አለመኖሩን ነው ሲሉ አቶ ወልደስላሴ አስረዳል። ተዋል
ጸጥታ፣ አገልግሎት፣ ፍትህ ወዘተ ያሉ ችግሮች የሚመነጩት ሶስቱ የመንግስት አካላት ከላይ ጀምሮ በተዋረድ በህገ መንግስቱ መሰረት ህዝብ ተሳትፎ እና በህዝብ ቁጥጥር ህዝብ እየተቆጣጠራቸው ሲጓዙ ስላልነበረ በአሁኑ ወቅት በትግራይ ከፍተኛ የሆነ የጸጥታ ችግር፣ የፍትህ መጓደል፣ የህገወጥ የተለያየ ህገወጥ ተግባራት መስፋፋት ይታያል። አሁን በግኝቱ መሰረት ብሔራዊ መግባባት መፍጠር ይገባናል። ከዛ ተነስተን በመፍቴው ላይም መግባባት ይጠበቅብናል። ከዛው በመፍቴዎች ደግሞ በነቃ የህዝብ ተሳትፎ ወደፊት ከመጓዝ ውጭ የትግራይ ደህንነት ማረጋጋት በጣም ያስቸግራል።
በክልሉ ካለው የፖሊስ ኃይል በመያው የሰለጠኑ ብቁ የሆኑት አነስተኛ ናቸው ያሉት አቶ ወልደስላሴ በፍትህ ዘርፍ ይታያል ያሉት የፖለቲካ ጣልቃ ገብነትም እንደ ችግር አንስተዋል። ባለፈው አንድ አመት ከ100 በላይ ዳኞችና 70 አቃቢያን ህግ ስራ እንደለቀቁም አስተባባሪው በጥናታቸው አመልክተዋል። ውይይቱን ከተሳተፉ የፖለቲካ ፓርቲዎች አመራሮች መካከል የሆኑት የአረና ለዲሞክራሲና ለዋላዊነት ፓርቲ ጽህፈት ቤት ኃላፊ መምህር ዮሐንስ ካሳይ የውይይቱን አካታችነት አድንቀው በጊዜው ያስተዳደሩ በተዋቀረ ግብረ ኃይል የቀረበው ጥናት ሐሳቦች ፓርቲያቸው ለብዙ አመታት ሲያነሳው የነበረ መሆኑን አስተውሰዋል።
በጥናቱ የቀረቡ ውጤቶች ጥሩ ናቸው፣ ግን ለአረና ትግራይ እነዚህ አዲሶች አልነበሩም። ምክንያቱም አረና ሲመሰረት በ2000 እነዚህ የፖለቲካ ችግሮች እንደ አጀንዳ አቅርቦ በፕሮግራሙ የመታገያ አጀንዳዎች አድርጎ ያቀረባቸው ናቸው። ስለዚህ አብዛኛው ችግር ህገ መንግስቱን ያለማክበር ነው። ስለዚህ መፍትሄው ደግሞ ህገ መንግስት ማክበር ነው። ለኛ ግን አዲስ አይደለም። ከ2000 ዓመተ ምህረት ጀምሮ አረና እስከመሰረተ መመስረቻ የአረና መመስረቻ ምክንያቱም ይሄ ነው። የህገ መንግስት ጥሰት ስለነበረ እነዚህን ለማረም እንደ አማራጭ ሆኖ ትግራይ ህዝብ ላይ እንደ አማራጭ ፖለቲካ ፓርቲ ሆኖ እነዚህን ለመቅረፍ ነበር አነሳሱ። ግን በነበረው የህወሓት አፈና ወደ ህዝቡ ሊደርስ አልቻለም። ስለዚህ እስካሁን ድረስ የተጓተተም በ2000 ዓመተ ምህረት ይሄ ነገር ከዛ በኋላ ይሄ ነገር ተነቅቶበት ወይም ታውቆ መፍትሄ ቢበጅ ኖሮ እስካሁን ድረስ ወደዚህ ሁሉ ቀውስም አንገባ ነበር።
በመድረኩ ላይ አስተያየት የሰጡት የህወሓት ቃል አቀባይ አቶ አማኑኤል አሰፋ ችግሮችን አብዝቶ መደርደር ተስፋ መቁረጥ እንዳያመጣ የሚል ስጋት እንዳላቸው ገልጸዋል።
ጥናቱን ስመለከተው በታችኛው መዋቅር ቢሮክራሲ ላይ ትኩረት ያደረገ ነው። የመፍትሄ ሐሳብ ሲጠቁም ደግሞ ስርዓታዊ ለውጥ ነው ይላል። ቢሮክራሲያዊ ችግርን አጥንተ ስርዓታዊ ለውጥ እንደ መፍትሄ ይቀመጣል ወይ? የፖለቲካ ፓርቲ ወይም ፖለቲከኛ እንደዚህ ቢል ችግር አይኖረው። ሆኖም ያው ጥናት ነው።
ቃል አቀባዩ አቶ አማኑኤል በትግራይ ክልል አለ ያሉት ዋና ችግር ስልጣን መዋል ለሚገባው ጉዳይ አለመዋሉን ነው ብለው እንደሚያምኑ ገልጸዋል። እንዲሁም የዲሞክራሲና የህዝብ ሉዓላዊነት ችግር እንደሚታዩ ያስረዱት አቶ አማኑኤል በክልሉ ከህዝባዊ ፖለቲካ ወደ ልሂቅ ፖለቲካ ሽግግር እየተካሄደ ነው ሲሉ ተናግረዋል። ችግሩ ካልተቀረፈም ወደ ስርዓት አልባነት ወይም ወደ አምባገነናዊ ስርዓት የሚያመራ ነው ሲሉ አቶ አማኑኤል ለአመል ከሰዋል። የትግራይ ሲቪል ማህበረሰቦች ህብረት ወክለው የተሳተፉ አቶ መዝገበ መሐሪ የተባሉ አስተያየት ሰጪ በክልሉ ለውጥ መምጣት አለበት ብለው እንደሚያምኑ ገልጸው ሆኖም ለውጡ በውይይትና በሰላማዊ መንገድ ብቻ መሆን አለበት ብለዋል።
የሽኩቻው ይታወቃል እንግዲህ ያው ያለው በፓርቲውና በኢንትሪም ላይ ያለ አሁን ማብቃት ያለበት ጉዳይ ይመስለኛል። ለምንድነው ህዝቡ ይበቃዋል? ህዝቡ በጣም የሶስት አሰብ ችግር ነው ያለኝ እኛ ማለት ነው። እጅግ በጣም አስቸጋሪ ሆነ ያለ አሁን የምትፈታ ምንድን ነው? ተመካክረህ ነው የምትፈታው። እንደዚህ አይነት ችግሮች ካሉ ችግሮቹ ከሁሉም ማህበረሰብ ክፍሎች ተያይዘህ ተመካክረህ ነው ችግሮቹን መፍትሄ ማበጀት ያለብህ እንጂ ዝም ብለህ ተመካክረህ አይደለም። ችግር በፈጠረው አካል ችግር ሊፈታ አይችልም። በተለመደው አካሄድ ባልተለመደ ነው። ያልተለመደ ግን የሚመጣው በእነዚህ መድረኮች ነው። ስለመቀጠል ነው ያለበት። አዎ መቀጠል ነው ያለበት። እንደዚህ አይነት መወያየት የሚያስፈልገው
በክልሉ ጊዜው አስተዳደር በተዘጋጀው በዚሁ የውይይት መድረክ ላይ የፖለቲካ ፓርቲዎች፣ ምሁራንና የሲቪል ማህበረሰብ ተወካዮች ተሳትፈዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ሙልጌታን ለቀደመው ዘገባ አመሰግናለሁ። ኢትዮጵያ ላይ ከምሽቱ 3:33 ነው እኛ ባለንበት ዩናይትድ ስቴትስ። ዋሽንግተን ዲሲ ደግሞ ከቀኑ 8:33። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰን ሌላ ዘገባ እንሻገራለን። ከሩሲያ ስር የተለቀቁት አሜሪካውያን ትናንት አሙስ ምሽት ዩናይትድ ስቴትስ የገቡ ሲሆን ፕሬዚደንት ባይደንና ቤተሰቦቻቸው በደስታ አቀባበል አድርገውላቸዋል። አሜሪካውያኑን ጨምሮ በጠቅላላው በሩሲያ ታግተው የቆዩ 16 እስረኞችን ለመልቀቅ ያበቃው የእስረኞች ልውውጥ ስምምነት በብዙ አጋሮች ትብብር ብርቱ የዲፕሎማሲ ጥረት ተደርጎ የተገኘ መሆኑም ተመልክተዋል። ሩሲያ በእስረኛ ልውውጡ 8 እስረኞች ተለቅቀውላታል። ቆንጅታዬ ጄሲካ ጃሬት እና አኔላያም ስኮት ያጠናቀሩትን ዘገባ አጣምራ በመቀጠል ታሰማናለች።
ለረጅም ጊዜ ሲጠበቅ የቆየው ቀን ደርሶ ሶስቱ አሜሪካውያን ከዋሽንግተን ወጣ ብሎ በሚገኘው ጆይንት ቤዝ አንድሩስ የአውሮፕላን ማረፊያ ሲደርሱ ፕሬዚደንት ጆ ባይደን፣ ምክትል ፕሬዚደንት ካማላ ሃሪስ እና ቤተሰቦቻቸው ተቀብለዋቸዋል። የዋል ስትሪት ጆርናል ጋዜጣ ዘጋቢው ኢቫን ገርሽኮቪች የአሜሪካ ድምጽ እህት ተቋም የሆነው የራዲዮ ፍሪ ዩሮፕ ራዲዮ ሊበርቲ ጋዜጠኛዋ አልሱ ኩርማሴቫ እና የዩናይትድ ስቴትስ የቀድሞ የባህር ኃይል ልዩ ኃይል ማሪን መኮንን ፖል ዌለንን ጨምሮ በሩሲያ ታስረው የቆዩት በአጠቃላይ 16 የፖለቲካ እስረኞች በአያሌ አጋሮች ከፍተኛ ትብብር በተደረገ ታሪካዊ የእስረኛ ልውውጥ ስምምነት ሊለቀቁ በቅተዋል። በልዋጩ በክሬምሊን ጥያቄ 8 ሰዎች ተለቀዋል። ይህ ከቀዝቃዛው ጦርነት ወዲህ የተደረገ ከፍተኛው የእስረኞች ልውውጥ ስምምነት መሆኑ ተጠቁሟል። በእስረኛ ልውውጡ ከሩሲያ ከተለቀቁት መካከል 5 ጀርመናውያን እና 7 የራሷ የሩሲያ ዜጎች መሆናቸውን የተመለከተው። ለሩሲያ የተለቀቁላት ደግሞ ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ኖርዌይ እና ስሎቬኒያ ውስጥ በእስር ላይ የቆዩ ናቸው። ፕሬዝዳንት ጆ ባይደን ከሩሲያ እስር ለመለቀቅ ከበቁት አሜሪካውያን ቤተሰቦች ጋር ሆነው በሰጡት ቃል እንዲህ ብለዋል።
Today we're bringing on Paul Evan also.
እነሆ ዛሬ ፖልን፣ ኢቫንን፣ አርሱንን እና ቪላድሚርን ያመጣነን 3 አሜሪካውያን ናቸው። አንደኛው የአሜሪካ ሕጋዊ የመኖሪያ ፍቃድ ግሪን ካርድ ያለው ነው። 4ቱንም ሩሲያ ያላግባብ አስራ ቆይታቸዋለች።
የእስረኛ ልውውጡ በጠንካራ የዲፕሎማሲ ጥበብ በአጋሮች ከፍተኛ ትብብር የተገኘ ውጤት መሆኑን ፕሬዝዳንት ባይደን ገልጸዋል።
Multiple countries help get this done. They joined a difficult complex.
ይህን ለማሳካት በርካታ ሀገሮች ረድተዋል። አስቸጋሪና ውስብስብ በሆነው ድርድር እንዲሳተፉ ጠይቂያቸው ተሳትፏል። ስለዚህም በግሌ ሁሉንም በድጋሚ አመሰግናቸዋለሁ።
ቪላድሚር ካራሙርዛ የዋሽንግተን ፖስት ጋዜጣ አምደኛ ሲሆን ፖለቲከኛውና የታሪክ ምሁሩ እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ ወር 2022 ጀምሮ ሩሲያ ውስጥ ታስሮ የቆየ መሆኑ ተመልክቷል። በሩሲያ እስር ቤት 500 ቀናት ያህል ያሳለፈው የዎል ስትሪት ጆርናል ጋዜጠኛው ገርሾቪች መለቀቅ ዜና የኒውዮርክ የዜና ክፍል ባልደረቦቹ በከፍተኛ ሆታ ደስታቸውን የገለጹ ሲሆን በፕራግ የአልሶ ኩርማሴቫ ባልደረቦችም በተመሳሳይ ደስታቸውን ገልጸዋል። አልሶ የአሜሪካ ድምጽ እህት ተቋም የሆነው የነጻ አውሮፓ ሬዲዮና የነጻ ራዲዮ በመጻር RFI/RL የፕራግ ቢሮ አዘጋጅ ስትሆን በሩሲያ እስር ቤት ለ10 ወራት ያህል ታስራለች። የተቋሙ ባልደረባ የሆነው ባለቤቷ ፓቭል ቡተሪን በተሰባ ስላሳለፈው ጭንቅና በመለቀቋ የተሰማውን እንዲህ ሲል ገልጿል።
Right now we're overwhelmed with emotions. We're still trying to process what actually happened.
አሁን እጅግ በጣም ስሜታዊ ነን። አሁንም እውነት ነው ሆነልን ያለነን። ዋይት ሃውስ ኦቫል ኦፊስ ውስጥ ፕሬዚዳንት ባይደን ጎን ቆሜ ያልሱን ድምጽ መስማት ለኔ እጅግ ልዩ ስሜት ፈጥሮብኛል። እጅግ በጣም ከባድ አመት ነበር ያሳለፍነው።
ሩሲያ ነጻውን ተቋም የማይፈልግ የባዕዳን ወኪል በማለት ፈረጃዋለች። በሀገሪቱ ህግ ከበደላለ ህጋዊ እርምጃ የሚዳርግ ሲሆን የተቋሙ የውጭ ጉዳይ ኃላፊ ዳያን ዘሌኒ እንዲህ ሲሉ አስረድተዋል።
It is very risky for many journalists that we employ.
የኛ ተቋም ተቀጣሪ ለሆኑ ለበርካታ ጋዜጠኞች እጅግ አደገኛ ነው። እነቱን ለመናገር ሁሉ ጊዜም ህይወታቸው ለአደጋ አጋልጠው ግንባር ላይ የተሰለፉ ሰዎች ናቸው ብለዋል ዳያን ዘሌኒ። ከሩሲያ እስር ቤት ተለቀው ለሀገራቸው የበቁት አሜሪካውያን ከቤተሰቦቻቸው ጋር ሆነው ከሚዲያው አይን ዞር ብለው ጊዜ እንዲያሳልፉ ብሎም ዳግም የነጻነት ህይወታቸውን እንዲለማመዱ የሚጠቅማቸውን ድጋፍ ያገኙ ዘንድ እንዲሁም የጤና ምርመራ እንዲደረግላቸው ቴክሳስ ወደሚገኝ ተቋም መጓዛቸው ተዘግቧል።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብር ወደ ሚልዋኪ ከተማ ይወስደናል።
ዶክተር ቴዎድሮስ ወልደምህድንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ተሰስረን ለመገንዘብ ለሚሻ ሁሉ
ዶክተር ቴዎድሮስ ወልደምህድንና ዶክተር አሰፋ ዳምጤ በዊስካንሰን ግዛት ሚልዋኪ ከተማ ነዋሪ የሆኑ ትውልደ ኢትዮጵያውያን ናቸው። በግዛቲቱ ውስጥ ከ40 ዓመታት በላይ የኖሩት አንጋፎች በትምህርት ራሳቸውን አለቀው በሚልዋኪ ከተማ አስተዳደር ውስጥ እንዲሁም ከፍተኛ ትምህርት ተቋማት ውስጥ በተለያየ ኃላፊነት አገልግለዋል።
የዩናይትድ ስቴትስን ፖለቲካዊ ሁኔታዎች በቅርብ የሚከታተሉት ኢትዮ አሜሪካውያኑ በከተማ የሚኖሩ ኢትዮጵያን የሚሰባሰቡበት ማህበር መስራቾችም ናቸው። ከዚህ ተሻግረው የትውልደ ኢትዮጵያን ፖለቲካዊና ሲቪክ ተሳትፎ እንዲያድግም የበኩላቸውን ያደረጉ ይገኛሉ። በቅርቡ ወደ ሚልዋኪ ባቀናንበት ጊዜ አነጋግረናቸዋል። በመቀጠል ይሰማል። ዶክተር ቴዎድሮስ ወልደ መድህንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ትስስር ለመገንዘብ ለሚሻ ሁሉ ሕያው ማስረጃ ስለመሆናቸው የሚነገርላቸው የከተማዋ ነዋሪ ናቸው። በአፍላ ወጣትነት ዘመናቸው የረገጧትን ከተማ ከአርባ ዓመታት በላይ ኑረውባታል። ዶክተር ቴዎድሮስ የቀደሙት ኢትዮጵያንና የከተማዋ ግንኙነት ትምህርትን መሰረት ያደረገና በዓመታት ውስጥም እየተቀየረ እንደመጣ ያውሳሉ።
ከድሮ ጀምሮ ተማሪዎች ይመጡ ነበር። ኢትዮጵያን አዲስ አበባ እዚህም ብዙ አይቆዩ መጥተው ኢትዮጵያ ውስጥ የሰሩ እና እዚህ ማስተርስ ዲግሪ መጥተው አንድ አመት ሁለት አመት እንደዛ ሶስት አመት ቆይተው ይመለሱ ነበር። እዛ ሰቨንቲ ፎር የኢትዮጵያ ሬቮሉሽን ከዛ በኋላ ነው እሰው መምጣት ወደዚህ ጀመረው።
ሁለቱም በለጋ ዕድሜያቸው ወደ ከተማዋ ከመጡ በኋላ በፍጥነት ራሳቸውን በትምህርት በማብቃትና ከሀገሬው ባህል ጋር በማላመድ በከተማዋ አስተዳደር ውስጥ ሳይቀር በከፍተኛ ኃላፊነት አገልግለዋል። ዶክተር ቴዎድሮስ የሚልዋኪ ከተማ አስተዳደር የጥናት ክፍል ውስጥ በኃላፊነት አገልግለዋል። በአሁኑ ጊዜ ደግሞ በከተማው የሚገኝ የቴክኒክ ኮሌጅ ውስጥ መምህር ናቸው። ዶክተር አሰፋ በበኩላቸው የሚልዋኪ ከተማ የመኖሪያ ቤቶች ባለስልጣንን ጨምሮ በተለያዩ የከተማዋ መስሪያ ቤቶች ውስጥ በከፍተኛ ኃላፊነቶች ላይ አገልግለዋል። እዚህ ደረጃ ላይ ለመድረስ ግን መንገዶች አልጋ ባልጋ እንዳልነበሩ ያስታውሳሉ።
እንደመጣ ሶሳይቲ ውስጥ ገብተህ እንደ ሀገር ቤት ተመቻችቶ ለመስራት ከባድ ነው። አንደኛ ጥቁር ነህ፣ በጥቁርነትህ የሚደርስብህ ነገር አለ። ስራ ለማግኘት ራሱ አንድ ከባድ ነው። ስለዚህ the only way የሚያዋጣ አንተ ትምህርት ቤት ሄደህ በትምህርት ኤክሰል አድርገህ ከነሱ ጋር ቁጭ ብለህ ቶዳ ድረስ ስራ ላይ ስትመደብ ኢዘን እዛ ውስጥ እንኳን ከገባ ካልቸራል ባሪየር አለ አንተ ላይ ያለው። እነሱ ከነሱ ጋር አዳፕት አድርገህ ቁጭ ብለህ ተሰብስበህ አንዳንድ ነገሮችን ለመስራት ግራጁዋሊ ትለምደዋለህ እንጂ እንደመጣህ ማኔጀር አድርጎህም ማየት ያዩሃል፣ ያጠኑሃል። ብዙ በሁለት በኩል ነው የምትጎዳ። የውጭ ሀገር መሆን ይጎዳሃል፣ ጥቁር መሆን ይጎዳሃል። ያንን ሁሉ እየታገልክ ማለፍ አለብ እና ቀላል አይደለም። ለጠቅላላው ከውጭ ለመጣ ሰው በተለይ ለአፍሪካ እና ለጥቁር ለሆነ ሰው እዚህም ሀገር ያለው ጥቁር እንደዛ ነው። ገባ በጥቁርነቱና ከባድ ነው።
ሁለቱም ትውልደ ኢትዮጵያን ምሁራን በከተማዋና በመላ አሜሪካ የሚደረጉ የፖለቲካና ሲቪክ እንቅስቃሴዎችን በቅርበት ይከታተላሉ፣ ህዝባዊ ተሳትፎዎችንም ያበረታታሉ። በከተማዋ ውስጥ ኢትዮጵያን የሚሰባሰቡበት ቀደምት ማህበር መስራቾች መካከልም ናቸው።
ቤተክርስቲያንም ሬስቶራንት ሁለት አለን። ይህ ትልቅ ለውጥ ነው ለኛ። የኦርቶዶክስ ቤተክርስቲያን ተከፍተዋል፣ የፕሮቴስታንትም አለ። እነዚህን አንድ ላይ አድርገን አሁን ለጊዜው ድርጅቱ ፎከስ የሚያደርገው ግን ኮሌክታይዝ የመረዳጃ ማህበር ሰው ህይወቱ ሲያልፍ ገንዘብ ማዋጣት እንሰበሰባለን። አንድ ላይ በአመት ሜቢ 3 4 ፒክኒክ እናረጋለን እና አንዳንድ የመረዳጃ ማህበር ነው እንጂ ከዛ አልፎ የፖለቲካ እንቅስቃሴ ወይም ማህበሩ አክቹአሊ ከነን ፖለቲካል ነን ሪሊጂየስ ነው። አለበዛ በዛ ውስጥ ከገባ ሁልጊዜ መከፋፈል ይመጣል በሃይማኖት በፖለቲካ እና ለዛ ነው ብዙ አመት የሚኖረው። ግን ኢንዲቪጁዋሊ ሁላችንም በልዩ ልዩ ከተማ የሄድን ፖለቲካልን ፓርቲስፔት እናደርጋለን እንከታተላለን። ስለ ኢትዮጵያ
በአመታት ውስጥ በከተማዋና በመላ አሜሪካ ኢትዮጵያውያንን ተሳትፎ እንዲገመግሙታል።
በተለይ አሁን ኢትዮጵያውያን እዚህ ያደጉ ወገኖች ፖለቲካ ውስጥ ተሳትፏቸው ይጨምራል። መጀመሪያ የመጡት ሰዎች እዚህ ያለን ለመኖር እና አለ ችግር ከመታየ ሁኔታ ለመጡት እና አሁን ግን እየተለወጠ በተለይ እዚህ ያሉ ፖለቲካ ኮንሽስ ናቸው አለኛ
አሜሪካ ወደው ተሉም አገራቸው ነው እና በዛት ስራስተሳል ያላችሁ የጀነሬሽን ሽፍት አለ ፖለቲካ ፓርቲሲፔሽን
እንደ ኢትዮጵያኖች እየኖሩት ፓርቲስፔት ፖለቲካ ውስጥ ገብተው ለምን ፓርቲስፔት አያደርጉም? አክቹዋሊ አንድ ፓርቲ ውስጥም ገብታ አይዘር ዲሞክራት ሆነ ሪፐብሊካን ሆነ መሳተፍ አለብን በሚል አክቹዋሊ ድርጅት አለ። ኢትዮጵያን አሜሪካን ኢስት ኮስት ነው እንትኑ ያለው። እነሱ አሁን ብዙ እየሰሩ ነው። ብዙ ኢትዮጵያኖችን ሪክሩት አድርገው እንዳለው ደግሞ አዲሱ ትውልድ አሁን እነሱም ኢንቮልቭ ሆነው ጀነሬሽናል ጋፕ አለ። በእኛ ጊዜ መጣ ነው እንዳልኩ ብዙ ካልቸራል ባሪየር አለ። ቶሎ ገብተህ ከነሱ ጋር ለመስራት ምናምን ከባድ ነው። እዚህ የተማረው የሰራው ያወቀው ግን አሁን ትንሽ ኮንሸስ ሆኖ በድርጅት ፎርም አድርገው አሁን ብዙ ሪኮርድ እያደረጉ ኢቨን ለኦልደርማን ለኮንግረስማን ራን እንዲያደረጉ ፑሽ እንዲያደረጉ እየተቀየረ ነው።
እንዲህ እንደ ሰሞኑ የዩናይትድ ስቴትስ ውስጥ ፖለቲካዊ ሁኔታዎች ሲደሩ ለአመታት የኖሩበትን ሀገር መጪ ዘመን የሚወስኑ እንቅስቃሴዎችን ከመሳተፍ አልፈው የተወለዱባት ሀገር ልትቀስመው የምትችለው ልምድም ማሰባቸው አልቀረም።
መብትና ድምፅ የሚከበርበት ሀገር ነው። ዴሞክራትና ሪፐብሊካን አብረው ለመስራት ለብዙ አመት አብረው ይሰሩ ነበር። አና ነገር ተለውጦ ትንሽ አሁን አስቸጋሪ ይሆናል። ያም ሆነ የማውቃቸው ሪፐብሊካኖች አሉ፣ ዴሞክራቶች አሉ። ስገናኙ ብዙ እንትን የለም። እንደ ፖለቲካል ናሽናል እንደምናየው ክርር ያለ እንትን የለም። እና አብረው የመስራት እንትኑ ለአፍሪካ ጥሩ ነው። የተለያየ ፓርቲ ለሀሳብ ቢለያዩም some common ground and መተባበር የሚችሉበት እና ይሄኛው ኢትዮጵያም አፍሪካ መጠቅላለው ሌሎችም ሀገሮች ጥሩ ምሳሌ ሊሆን ይችላል።
የተወለዱባትን ሀገር ታሪክ መለስ ብለው የሚቃኙት ዶክተር አሰፋ በበኩላቸው ኢትዮጵያ እንዲሁም በኢትዮጵያ ዲያስፖራ ዘንድ ሰፍኖ ማየት የሚፈልጉትን የዘመናዊ ሳቤ ማሳያ ያስረዳሉ።
አሁን ሁሉ ጋር ያለው የኢትዮጵያ ህብረተሰብ በለው በተለይ ዲያስፖራ ውስጥ ያለው ትልቁ ችግር ያ ነው። እዚህ ሀገር 40 አመት 30 አመት ኖረን ይሄ ሀገር ይሄ ሲስተም እንዴት እንደሚሰራ እያየ ሪፐብሊካንና ዲሞክራት ኮንግረሶች ተጨቃጭቀው ተሳድበው ከዛ በኋላ ደግሞ ቁጭ ብለው ልዩነታቸውን አስወግደው ምሳ እየበሉ ያንድ የናሽናል ኔሽን ጥያቄ እስከሆነ ድረስ አንዱ ነው ይሰራሉ። ኢትዮጵያኖች ግን ሞሮለስ እርግማኔም ብለው ምንም ብለው አልተማርንም አንማርም። ኔሽንና ያፓ ተጋደለ። ብዙ ሺህ ወጣቶች አለ። አሁን ዞር ብለን ስናው እሹ ግን እዛም ያደርስ አልነበረም። ያ ደግሞ አልፎ መጥቶ ከደርግ በኋላ ቲፒኤልኤፍ መጣ። ዘ ሴም ሲቹዌሽን አልተቀየረም። ሁልጊዜ ልዩነቶች መጡ። ሪዞልቭ ማድረግ የምንፈልገው በመሳሪያ ነው እንጂ ቁጭ ብለን ተወያይተን አይደለም። አሁን ኢትዮጵያ ውስጥ ያለው ሁኔታ ኤግዛክትሊ ዘ ሴም ነው ሪፍሌክት የሚያደርገው። ፋኖ በለው ቲፒኤልኤፍ በለው አብይ በለው በመሳሪያ ነው እና ያም ባህል እስካልቀየርን ድረስ ኢትዮጵያ ካለችበት ሁኔታ ለመውጣት ብዙ አመት ፈጅብናል። ያ ባህል መቀየር አለበት። ያን ደግሞ የሚቀየረው ዳያስፖራው እዚህ ያለው እያየ ካልተማረ ከባድ ችግር ውስጥ ነው ያለ ነው።
ሁለቱም አንጋፋ የሚልዋኪ ከተማ ነዋሪ ትውልድ ኢትዮጵያውያን ወጣት ትውልድ ኢትዮጵያውያን በትምህርት ልቀት የሚያደርጉትን ጥረት እንዲቀጥሉ በሰለጠነ አስተዳደርና ስልጣን ስርዓት ውስጥ ያላቸውን ተሳትፎ ማሳደጋቸው መጠነ ሰፊ ጠቀሜታም እንደሚኖረው በአጭር ቆይታችን አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ ዊስኮንሰን።
በቀጣዩ ዘገባ ወደ መካከለኛው አፍሪካ እናቀናለን። የመካከለኛው አፍሪካ ሪፐብሊክ ባለስልጣናት አዲስ የዝንጀሮ ፈንጣጣ በሽታ መከሰቱን ካወጁ በኋላ ምንጩን ለማጣራትና የሰዎችን ሕይወት ለመታደግ ከጎረቤት ሀገራት መንግስታት ጋር ተገናኝተው መምከራቸውን ተናግረዋል።
በዲሞክራቲክ ሪፐብሊክ ኮንጎ በበሽታው እንደተጋለጡ የተጠረጠሩ ከ12000 በላይ ሰዎች መኖራቸውን ባለስልጣናቱ ገልጸዋል። ካለፈው ጥር ወር ጀምሮ ወደ 500 ሰዎች መሞታቸውንም አስተውቀዋል። ከዚህም በኋላ በሽታው ሊስፋፋ እንደሚችል መገመቱ አሳስቧቸዋል። ሞኪ ኤድዌን እንደዚካ ከያውንዴ ካሜሩን የላከውን ዘገባ ደረጀ ደስታ ያቀርባል።
በማዕከላዊ አፍሪካ ሪፐብሊክ ዋና ከተማ ባንጊ ውስጥ በማዕከላዊ ገበያ አካባቢ በሚኖሩ ሲቪሎች ዘንድ የዝንጀሮ ፈንጣጣ ተብሎ የሚጠራው በሽታ መኖሩን በሀገሪቱ የጤና ባለስልጣን ይናገራሉ። በበርካታ ከተሞችና መንደሮች ውስጥ የበሽታው ወረርሽኝ እንዳለ መረጋገጡና በዚህ ሳምንት በባንጊ ለበሽታው የተጋለጡ አዳዲስ ሰዎች መኖራቸው መመዝገቡን ባለስልጣኑ ተናግረዋል። የመካከለኛው አፍሪካ መንግስት ባለስልጣናት ዘንድ ከፍተኛ ቁጥር ያላቸው ለበሽታው የተጋለጡ ሰዎች በዲሞክራቲክ ሪፐብሊክ ኮንጎና ናይጄሪያ አካባቢ በሚገኙ ደኖች ውስጥ መኖራቸው በመገመቱ በሽታው በፍጥነት ሊስፋፋ ይችላል የሚል ስጋት ፈጥሯል። ፒየር ሶምሴ በማዕከላዊ አፍሪካ ሪፐብሊክ የጤና ሚኒስትር ስጋቱን በመግለጽ የሚከተለውን ተማጽኖ አሰምተዋል።
ሚኒስቴር ፕሪ toutes les familles, les chefs de ménage, les leaders de communauté, par la recherche active des cas.
ማዕከላዊ አፍሪካ ሪፐብሊክ መንግስት የቤተሰብ ኃላፊዎች፣ የማህበረሰብና የባህል መሪዎች እንዲሁም የሃይማኖት አባቶችን ጨምሮ ሰላማዊ ሰዎችን የበሽታው ምልክት ባጋጠማቸው ወይም ትኩሳት፣ የጡንቻ ህመም፣ የጉሮሮ መቁሰል፣ ራስ ምታት ወይም ሽፍታና በሰውነታቸው ላይ ትልቅ ባጭ በሚያጋጥማቸው ጊዜ የጤና ባለስልጣናት እንዲያሳውቁ ይማጸናል።
ሶምሴ አክለውም ትላንት ረቡዕ በማዕከላዊ አፍሪካ ሪፐብሊክ የመንግስት ቴሌቪዥን በሰጡት መግለጫ ንጹሃን ዜጎች ከዱር አውሬዎች ጋር ግንኙነት እንዳይኖራቸው፣ ከእንስሳትና ከታመሙ ሰዎች ጋር ንክኪ ካደረጉ በኋላም እጃቸውን በሳሙናና በውሃ መታጠብ አለባቸው ብለዋል። የመካከለኛው አፍሪካ ግዛት የጤና ሰራተኞች ለዝንጀሮ ፈንጣጣ በሽታ የተጋለጡ ታማሚዎችና ተጠርጣሪዎችን ወደ ሆስፒታሎች ለማጓጓዝ በሽታው መኖሩ ወደ ተመዘገበባቸው ከተሞችና መንደሮች ተልከዋል ብለዋል። ሶምሴ በቫይረሱ የተያዙ ሰዎች ተለይተው ሆስፒታሎች ውስጥ በነጻ እንደሚታከሙ ተናግረዋል። የጤና ባለስልጣናት ነዋሪዎች ተጠርጣሪዎች ታማሚዎችን ወደ እጽዋት ሐኪሞች ወይም የአፍሪካ ባህል ሐኪሞች እንዳይወስዱ ያስጠነቀቁ ነው። ከሆስፒታል ውጪ ከመንተኞች ጋር ቀጥተኛ ግንኙነት ያላቸው የሲቪልና የባህል ሕክምና ባለሙያዎች ህይወት አደጋ ላይ መሆኑንም ይናገራሉ። የማዕከላዊ አፍሪካ ሪፐብሊክ የጤና ባለስልጣናት እንደሚሉት የሰብአዊነት ቡድኖች በየከተማውና በየመንደሩ ውስጥ ተገልለው የዝንጀሮ ፈንጣጣ ሊታከም አይችልም በሚል በማህበረሰብ ውስጥ ተደብቀው የሚገኙ ህሙማንን ያፈላልጉ ነው። የማዕከላዊ አፍሪካ ሪፐብሊክ ባለስልጣናት በሽታውን በጋራ ለመከላከል ከጎረቤት ዲሞክራቲክ ሪፐብሊክ ኮንጎ፣ ኮንጎ፣ ናይጄሪያ፣ ካሜሩን እና ቻድ ጋር ተቀናጅተው እንደሚሰሩ ትላንት ረቡዕ በሰጡት መግለጫ ተናግረዋል። ማክሲሜ ባላሉ የማዕከላዊ አፍሪካ የግንኙነት ሚኒስትርና የመንግስት ቃል አቀባይ ናቸው።
Il y a un travail qui se fait, il y a des cas qui sont confirmés dans beaucoup de pays, dans 6 régions sanitaires de notre pays, même au Sud.
ማዕከላዊ አፍሪካ ሪፐብሊክ ብቻዋን የዝንጀሮ በሽታ መስፋፋትን ማስቆማት አትችልም። ምክንያቱም በኮንጎ ዲሞክራቲክ ሪፐብሊክ፣ ናይጄሪያ፣ ካሜሩን፣ ኮንጎና ቻድ ጋር ያለው ድንበር በጣም ክፍት ነው። በኮንጎ ተፋሰስ አቋርጦ የሚያልፉ የከብት አርቢዎችና አዳኞችን እንቅስቃሴ ብቻውን ለመቆጣጠር ለየትኛውም የመካከለኛው አፍሪካ መንግስት እጅግ ከባድ ነው።
የኮንጎ ተፋሰስ ከአማዞን ቀጥሎ ሁለተኛው ትልቁ ደን ነው። የኮንጎ ተፋሰስ ከ600 በላይ የዛፍ ዝርያዎችና 10000 የእንስሳት ዝርያዎች ያሉት ሲሆን አንጎላ፣ ካሜሩን፣ መካከለኛው አፍሪካ ሪፐብሊክ፣ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኮንጎ፣ ብሩንዲ፣ ሩዋንዳ፣ ታንዛኒያና ዛምቢያ ይጋሩታል። ሩዋንዳና ብሩንዲ በዚህ አመት መጀመሪያ ላይ በግዛታቸው ለዝንጀሮ ፈንጣጣ የተጋለጡ 5 ሰዎችን ማግኘታቸውን አረጋግጠዋል። የበሽታውን አመጣጥ በማጣራትና ለሰላማዊ ሰዎች መበከልን ዴት ማቆም እንደሚችሉ በማስተማር ላይ መሆናቸውን ተናግረዋል። አዲሱን የዝንጀሮ ፈንጣጣ በሽታን ለመክታት የታገለች ያለችው ኮንጎ ዲሞክራሲያዊ ሪፐብሊክ በዚህ አመት ለበሽታው የተጋለጡ ወደ 8000 የሚጠጉ ሰዎችን ያስመዘገበች ሲሆን ወደ 400 የሚጠጉ ሰዎች መሞታቸውን የዓለም ጤና ድርጅት አስታውቋል። የተባበሩት መንግስታት ድርጅት አውሮፓ፣ አውስትራሊያ እና አሜሪካ የዝንጀሮ ፈንጣጣ በሽታ መከሰቱን ሪፖርት ካደረጉ አገራት መካከል ይገኙበታል ብለዋል። ከአፍሪካ ውጭ በሽታው መከሰቱ ሪፖርት የተደረገው እንደ አውሮፓ አቆጣጠር በ2022 መሆኑን ድርጅቱ ገልጿል።
ደረጀ ደስታን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ሳራ ፍሳዬ ከዩክሬን የተሰደዱ ትውልደ ኢትዮጵያን እህትማማቾችን ታስተዋውቀናለች።
ፎሾ በሚል መጠሪያ ይታወቃል ሶስት እህትማማቾች የሚገኙበት የሙዚቃ ቡድን። በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልደ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት አመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖርበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሃርከቭ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ሽቱትጋርት የገቡ የቤተሰብ አባላት ናቸው።
አጠቃላይ ስኮላርሺፑ ለሶቪየት ሕብረት የተሰጠ ነበር ለኢትዮጵያውያን እና ከኢትዮጵያ መጣን። ያው እኔ ሜዲሲን ያጠናሁት አዎ ሜዲሲን አጠናው ከዛም ወደ ፒኤችዲ መጣው። ፒኤችዲን ወስጄ ስፔሻሊስት ካደረኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ አብረን ያው በተዳሩ ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ ሀገር ነው። በኢኮኖሚካሊ ቆንጆ ሀገር ነው። ሶሻሊ መልካም ሀገር ነው።
ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ አለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከህክምና ስራቸው ጎን ለጎን ይሳተፉበት እንደነበር የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንደወዳት አድርጎኛል ይላሉ።
በበኩሌ ዩክሬንን ወዳታለሁ። በጣም ጥሩ ሀገር ነው። እንጃ እኔ ወደ ክርስትናም ስለዘነበልኩ ይሆናል አቅም ከነሱ ጋር ቤተሰብ ነኝ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡም ይወዳቸዋል። እዛ ተማሩ አደጉ።
ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በሕክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አሏት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕሆፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል።
Yeah, our band exists from 2019.
የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስታግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል። አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ። የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሙያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነጻ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ ይሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን።
አ
አብራችሁን ስላመሻችሁ በእጅጉና አመሰግናለን። አድማጮቻችንና ተመልካቾቻችን መልካም ሳምንት ማገባደጅ ይሁንላችሁ። መልካም ምሽት። Thank you.